የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀምሯል። ዛሬ እንግዲህ በሳምንቱ ውስጥ ካሰማናችሁ የጋቢና ቪኦኤ መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብረናችሁ የምንቆየው ደግሞ ሀብታሙ ስዩምና ጽዮን ግርማ ነን።
ወደ ቀዳሚው ዘገባችን እንለፍ። ሶማሌ ክልልን ከአፋር ክልል፣ ከምዕራብና ከምስራቅ ሐረርጌ እንዲሁም በጅቡቲ የሚያዋስነው የሲቲ ዞን አካባቢ የአፋር ክልል ልዩ ፖሊሶች በአርብቶ አደሮች ላይ ጥቃት ፈጽመዋል ሲሉ የዞኑ አስተዳዳሪ አቶ ኡመር አብዲ ከሰዋል። የአፋር ክልላዊ መንግስት ግን ክሱን አልቀበልም ብሏል። ዘጋቢያችን አዲስ ቸኮል ዝርዝሩን ይነግረናል። ዘገባው የሚጀምረው የሲቲ ዞን አስተዳዳሪ አቶ ኡመር አብዲ ተከሰተ የሚሉትን በሚዘረዝሩበት ክፍል ነው።
ማርተኔ ቀበሌ የምትባላለች ከአሜባራ ጋር የሚያዋስናት አለች እና እዛ ነው የተከሰተው ይሄ ግድያ። አርብቶ አደሮች ናቸው እዛ አካባቢ ያሉት እና ጠዋት ወደ 2 ሰዓት አካባቢ ከቤታቸው ሲንቀሳቀሱ እዛ ያደረላቸው የአፋር ልዩ ፖሊስ ነበረ እና ወደ 3 ሰዓት አካባቢ 32 ሰዎች ነበሩ ከከብቶቹ ፊት ለፊት አትለስ ባለፈውም ጦርነት ስለተካሄደ እዛ አካባቢ ለማጣራት 1 ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸው እና 17 ሰዎች 11 ወዲያውኑ ሰዎች 4 ቆስሏል። 2 ደግሞ አመልጠው አሁን ሰዓት ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት።
የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው 3 አወዛጋቢ ቀበሌዎች ማለትም በገዳማይቱ፣ እንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በእነኚህ ቀበሌዎች መነሻነት የአፋርን የሶማሌ ክልል ወጣቶች የኢትዮ ጅቡቲ መንገድን በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኚህ 3 ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይህን መሰል ጥቃት ያደርሳሉ ስንል የሲቲ ዞን አስተዳዳሪ አቶ ኡመርን ጠይቀን ነበር።
ከመጨረሻዎቹ 5 ወራት እንደዚህ አይነት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸሙ ነው ያለው። ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም፣ ከአያቶቻችን ናቸው የወረሳችሁት የሚል እንትን አላቸው፣ አሰምፕሽን ወይም እምነት አላቸው እና ይህንን ነው እንግዲህ በአሁኑ ሰዓት ካለው የፖለቲካ ኤንቫይሮመንት በመጠቀም ያንን መሬቱን እንመልሳለን የሚል እምነት ነው ያላቸው።
የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊዮታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም።
ይሄ አፋር ልዩ ፖሊስ እዛ አካባቢ ከወጣ 4 ወር አልፎታል። መጀመሪያ ከግጭቱ መንስኤ በኋላ እንግዲህ ሰላምና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ፖሊስ ከዛ ከወጣ 4 ወረዳ
እነኛ 3 ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት።
ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ዝም ብሎ ስም መጥፋት አላደረ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ የስም መጥፋት ዘመቻ እንጂ ስም መጥፋት የሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው እዛ የሚደርስ ተልእኮ ያለው የለም። አፋር ውስጥ እንዲህ አይነት ፍላጎት ያለው አካ አይደለም። የቦርደር ጉዳይ ነው፣ በግልጽ የሚታወቅ ነው። የፌዴራል መንግስት ነው የያዘው፣ የሰላም ሚኒስትር ነው የያዘው። ስለዚህ እነሱ እስኪፈቱ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር አፋር እንትን የለም።
እስከ 60 ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመውብናል የሚሉት
የለም። እዛ ድረስ የሚገባ የአፋር እንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ሀይሎች እንትን የተባለ ነበር፣ የዛን ላይ እንትን የተባለ ነገር ነው የነበረው። ከዛ ውስጥ 60 ኪሎ ሜትር አይደለም 20 ኪሎ ሜትርም ወደ ውስጥ የገባ አካል የለም።
በትላንትናው ዕለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ ሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሐመድ አደን ሙሴ የተባለ የአፍደም ወረዳ አቃቤ ሕግ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና የሳግ ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላሁን ሳርካ ዛሬ ከቀኑ 5:30 አካባቢ ግን አንድ ባቡር መሄዱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
መሽቱን ከአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶችን እየሰማችሁ ስለምታሳልፉ እናመሰግናለን። የዓለም የፕረስ ነጻነት ቀን በኢትዮጵያ ሲዘከር ይቆያል። እኛም ቀኑን ምክንያት በማድረግ የተለያዩ ዘገባዎችን እናስደምጣችኋለን። ቀጣዩ ዘገባ ከ20 ዓመታት በላይ ጋዜጣና መጽሔት ሲሸጥ በቆየው ደበበ ግርማ አይን የፕሬሱን ሰፈር ትዝታዎች የምንቃኝበት ነው። እሱ ከደረሰበት የኢትዮጵያ ፕሬስ ታሪክ ውስጥ ወርቃማ የሚለውን ባይኑ አይቷል።
ምን ማስተውሰው የማረሰው ማለት ነው። 84 ዓመተ ምህረት አንድ 19 ቀን የወጣው እይታ ጋዜጣ ነው። 200,000 የተሸጠው ኮፒ ግዚ ይለኝ አንድ 1984
ደግሞ ማስቸጋሪውን ዘመንም ተጋፍቷል።
በዚህ በፕሬሱ ላይ ሳንቲም ይዤ ነበር ማለት ነው። ራስን የሚያስተሳን ከዛ በኋላ እንዴ እየሰራን ይያለ በጣም በማካፈብ ለብሳት በፖሊስ የተለጠቁበትን ልቤ የተሰበረበት እንግዲህ አረሰው።
አራት ኪሎ ቱሪስት ሆቴል አጠገብ ዙሪያውን በተለያዩ ጋዜጦችና መጽሔቶች ከቦ የምታዩት ጎልማሳ እንደ ኢትዮጵያ ፕሬስ ቋሚ ተራኪ ቢታይ አትደነቁ። 1985 ላይ የነጻው ፕሬስ ምዕራፍ ሲከፈት ጀምሮ በዚያው ነበረ። ደበበ ግርማ ለ26 ዓመታት ብዙ ተመልክቷል። ጋዜጣ ሽጧል፣ ጋዜጣ አስነብቧል። እንጠይቀው ካላችሁ ስለ ፋና ወጊዎቹ ጋዜጦች ይነግራችኋል።
በወቅቱ ነጻ ፕሬስ መሰረት የመጀመሪያዋ ጋዜጣ በጤት ነበር የነበረው። የመጀመሪያው እፎይታ፣ ከዛ ቀጥሎ ደግሞ ጸደይ፣ ከዛ እያሉ ከዛ በቃ ጦጵያና ሩመጤት ናቸው መስራች።
በደበበ ምልከታ የኢትዮጵያ ፕሬስ በተደጋጋሚ ትብ ያለ ሰው ተነስቷል። ከ80ዎቹ አጋማሽ ጀምረው መነቃቃትን ይፈጥሩ የነበሩት ጋዜጦች ከ97 ዓመተ ምህረት ምርጫ በኋላ ግብአተ መሬታቸው ተፈጽሟል።
አጀማመሩ ላይ ቆንጆ ነበር። ያው ከፕሬስ ላራክ ነገሮችን ታውቃቸዋለህ። ወዲያው ገዳው መጣ፣ በተቃው መጣ። ትንሽ አካበትላትም ነገር በዛው በ80ዎቹ እና 90ዎቹ በግቢያ አካባቢ ያው ነገሮች ተበላሹ። በቃ 1-4 ዓመት ነበረ ፕሬሶች ቆንጆ ሆነው የነበሩት። ወርቃባ ዘመን የምለው ያኔ ነው የፈለቁበት ማለት ነው። እንደ ጉዳይ ፕሬሶች የፈለቁበት ያን ወቅት ላይ ነበረ። እንዴ በቁጥር ራሱ መንገሩ በጣም ይከብዳል። ብዙ ናቸው። ቢያንስ ወደ እኔ እንኳን ማስታወሳቸው ወደ 200 ምናምን ጋዜጦችና መጽሔቶች ከዛ በላይ እንደነበሩ ነበረ። አዎ ይገርመሃል። እንደውም ከዛ ከ81 ከ97 ዓመተ ምህረት ለኢትዮጵያ ትልቅ የፕሬሱም ሆነ የለውጡ ታሪክ ትልቁ 97 ነው። ብዙ ጊዜ የሚከሰተው በማንኛውም ሚዲያ ምንም ላይ 97 ነው ብዙ ጊዜ የሚወራው እና የዛን ጊዜ ማለት ነው 97-98 ጥቅምት ላይ እነዚያ የነበሩ ጋዜጦች ያው መንግስትን ትደግፋላችሁ በሚል ማለት ነው ያለ ወጡ፣ ወይም ደግሞ ከፕሬስ ታገሉ ተከላከሉ።
ወደ ኢትዮጵያ ሚሊኒየም መጠጊያ ዳግም ያንሰራሩት ጋዜጦችና መጽሔቶች በ2005 ዓመተ ምህረት የኢትዮጵያ መንግስትን ክስ ተከትሎ 6 የጋዜጣ አሳታሚዎች ቢሮአቸው ሲዘጋ፣ ከ20 በላይ ጋዜጠኞች ሲሰደዱ፣ ጥቂት የማይባሉት ደግሞ ለእስር ሲዳረጉ የፕሬሱ እንድርድርታ ዳግም ተገጥቷል።
ከ2001 እስከ 2005 ጥሩ ጊዜ ነበረ ለፕሬሶች። ምሳሌ አዲስ ጉዳይ አረሳቸውም ኢትዮጵያን ጋዜጦች ደግሞ አዲስ ነገር አረሳት ብዙ አሉ። ብቻ በመሀል ጥሩ ሆነው ነበረ በመሀል ላይ እንደገና ደግሞ አሁን 2005 አካባቢ ደግሞ እንደገና ምንድን ነው ማዕበል መጣና ያው ግማሾቹ እንትን አሉ።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ዓመት ጀምሮ የፕሬሱ ሰፈር አዲስ መነቃቃት እንደታየበት የሚያነሳው ደበበ የዚህ ዘመን ጋዜጦችና መጽሔቶች ይዘት ብለውም አዳዲስ የቴክኖሎጂ አማራጮች ብለውም ፕሬሱን መሰረት አድርገው ኑሯቸውን ለመሰረቱ ሰዎች ፈተና እንደሚተው ያምናል።
አብይ እንትን ካለ በኋላ መሀል ላይ ማለትም ከመጋቢት ጀምረህ እስከ ሐምሌ ድረስ ጥሩ ነበር፣ እንቅስቃሴ ቆንጆ ነበረ። ምንም አይደለም፣ ያው እንደ ድሮ ባይሆንም ጥሩ አሉ። አሁን ግን ፕሬሱ እንዴት መሰለህ እየዋዠቀ ነው ያለው።
ከምን አንጻር ነው እየዋዠቀ ያለው?
ከምን አንጻር ስለ አንደኛ ምን አለ መሰለህ፣ አበሻ ብላይ መታየው ነገ ኢንተርቪው ላይ ታየዋለህ። የኛ ሀገር ሚዲያ በምን መሰለህ አብዛኛውን ጊዜ በቲፎዞ ነው። እኔ አሁን ለምሳሌ የከሌ ጋዜጣ ነው የከሌ እንትን እየተባለ ነው እንጂ የፕሬስ ቴክኖ እየተባለ አይደለም የሚሸጠው። እውነት ከሆነ ኢንተርኔቱ እሱም ተጽዕኖ አለው። አንተ የፈለግከውን ነገር እዚህ ቁጭ ብለህ ሪፖርተር ላይ ያለውን ነገር ታያለህ። አሁን ለምሳሌ ሪፖርተር እዚህ የሚወጣው ማለት ነው የሁድ ድሮ አንተ ያለ የሁድ ጋዜጣ የሁድ ጋዜጣ ወር ነው የሚወጣ አይደል? አሁን ግን የሁድ ጋዜጣ መቼ ነው የሚወጣ? ትላንትና ነው የወጣው። ደው ፈጥሩ አንዳንድ ጊዜ አርብ የሚወጣበት ሰዓት አለ። የዛን ጊዜ እኛ ምኑ ነው የሚሸጠው? ባዶ ወረቀት ነው የሚሸጠው። ሰው አይገዛማ።
በአሁኑ ሰዓት ከአስር በላይ ጋዜጦችና ከአስር በላይ መጽሔቶች በገበያ ላይ እንደሚገኙ ያገኘናቸው መረጃዎች ያሳያሉ። የዛሬ 26 ዓመት በ30 ሳንቲም ሲቸረቸር የነበረ ጋዜጣ ዛሬ ዋጋው እስከ 15 ብር መድረሱን ለሁለት አስርት ዓመታት ጋዜጣዎችን የሸጠው ዛሬም በማስነበብ ላይ ያለው ደበበ ግርማ ቦቸራ ነግሮናል። ቀደም ብለን እንደነገርናችሁ ዓለም አቀፉ የፕሬስ ነጻነት ቀን እየተከበረ ነው። ቀጣዩ መሰናዶም ስለሱ የሚያወራ ነው።
እንግዲህ ቀደም ባሉት ዓመታት የፕሬስ ነጻነት ቀንን ለመዘከር በዓለም አቀፍ ተቋማት የሚወጡ ሪፖርቶች ኢትዮጵያን የመናገርና የመጻፍ ነጻነት የሌለባት፣ ጋዜጠኞችና ጸሐፊዎችን በማሰደድና በማሰር እርምጃዎች ከመጀመሪያዎቹ አፋኝ ሀገራት ተርታ ይመድቧት ነበር። በዘንድሮ ሪፖርት ደግሞ ኢትዮጵያ አንድም የታሰረ ጋዜጠኛ የሌለባት ሀገር ተብላለች። አሁን ምን ተቀየረ? ምን አዲስ ነገር አለ? ባለሙያዎችን ስቱዲዮ ጋብዘን አወያይተናል።
እንዲህ ያሉ ሪፖርቱ ሲያወጡ ከነበሩ ድርጅቶች አንዱ መቀመጫውን እዚህ ዋሽንግተን ዲሲ ያደረገና በመናገር ነጻነት ላይ የሚሰራው ፍሪደም ሀውስ ነው። የዚህ ድርጅት ከፍተኛ ባለሙያ አቶ ዮሴፍ ሙልጌታን ድርጅታችሁ በየጊዜው ሲያወጣው በነበረው ዓመታዊ ሪፖርት ኢትዮጵያ የኢንተርኔትም ሆነ የመናገር ነጻነት የሌለባት አገር መሆኗን በመግለጽ መብቶችን ከሚጥሱ፣ ጋዜጠኞችን ከሚያስሩ አገራት በመጀመሪያ ተርታ የተሰለፈች አፋኝ አገር መሆኗን ሲገልጽ ነበር። አሁን ምን የተቀየረ ነገር አለ? ጋዜጠኞችን መፍታቷ ከዚህ ተርታ ያስወጣታል ወይ ስንል ጠይቀናቸዋል።
የፍሪደም ሀውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነጻ ካልሆኑ ሀገራት ምድብ ውስጥ ነው። ነገር ግን ባለፉት አንድ ዓመት ውስጥ የተከናወኑትን ሰፊ የፖለቲካ ለውጦች እንዲሁም በሕዝቡ መካከል የሚታየውን የተስፋና የታዊ ነገሮች ይመጣሉ የሚል ኤክስፔክቴሽንን በመገምገም እንዲሁም በሕግ፣ በተቋማት፣ በፖለቲካል ኢንቫይሮንመንት ማሻሻል ረገድ የታዩ መጠነኛ እርምጃዎችን በመገምገም በዚህኛው ሪፖርት በጣም ሰፊ የነጥብ ጭማሪ ካገኙ ሀገራት ውስጥ አንዷ ነች። በዓለም ላይ ማሌዥያ፣ አንጎላና ኢትዮጵያ ትልቁን የነጥብ ጭማሪ ካገኙ ሀገራት ውስጥ ናቸው።
ዶክተር እንዳልካቸው ጫላ በሃምሊን ዩኒቨርሲቲ በጋዜጠኝነት ረዳት ፕሮፌሰር ናቸው። ለ26ኛ ጊዜ እየተከበረ ያለው ዓለም አቀፍ የፕሬስ ነጻነት ቀን ኢትዮጵያ ውስጥ መሰናዳቱን በበጎ ይመለከቱታል፣ ግን ደግሞ ይላሉ
ፕሬስ ነጻነት ዙሪያ ላይ ያሉ ለምሳሌ የመረጃ ነጻነት አዋጁ የሚፈቅዳቸው ነገሮች ቢኖሩም ጋዜጠኞች እንደፈለጉ የፈለጉትን መስሪያ ቤት ሄደው የሚፈልጉትን ነገር ማግኘት የማይችሉበት ሁኔታ ነው ያለው አሁን። ምክንያቱም ይፈራሉ። ያለው ነጻነት ደግሞ አዲስ አበባ እና አዲስ አበባ ዙሪያ ወይም ትልቅ ከተሞች አካባቢ ብቻ ነው። የክልል ከተሞች ላይ ጋዜጠኞች እንደፈለጉ ተንቀሳቅሰው የመስራት አቅምም ነጻነትም አላቸው ብዬ አላምንም። ምክንያቱም ማዕከላዊ መንግስት ወይም ይሄ የፌዴራሉ መንግስት የህግ ስርዓት የማስከበር አቅሙ ትንሽ የተዳከመ በመሆኑ የተለያዩ ጋዜጦች ለደህንነታቸው ስጋት ይገባቸዋል። ስለዚህ ለምሳሌ ኢትዮጵያ ውስጥ በ12 ወራት ውስጥ በተለያዩ አካባቢዎች ግጭቶች ነበሩ እና ጋዜጠኞች በፈለጉት መንገድ ሄደው ያንን ግጭት የመዘገብ ነጻነት አላቸው ብዬ አላስብም እና ነጻነቱ ሙሉ አይደለም። ጋዜጠኞችም ያንን ነጻነት የመጠቀም አቅማቸው ገና እዚህ ግባ የሚባል ደረጃ አይደለም።
መስፍን ነጋሽ የቀድሞ አዲስ ነገር ጋዜጠኛ ነው። ከ9 ዓመት የስደት ቆይታ በኋላ ወደ ኢትዮጵያ በቅርቡ መመለስ ችሏል። መስፍንም በፕሬሱ ላይ ያለውን ግምገማ እንደሚከተለው አካፍሎናል።
እንግዲህ ኢትዮጵያ ስሄድ እና ያየሁት ከ9 ዓመት በኋላ ነው የተመለስኩት። በጥሩ ጎኑ ብዙ የቴሌቪዥን እና የሬዲዮ ጣቢያዎች አሉ። በተለይ የቴሌቪዥኖቹ ቁጥር በጣም ብዙ ነው። እሱ በጣም ደስ ይላል። አዲስ በመቋቋም ላይ ያሉን ቴሌቪዥኖች እንዳሉ አውቄያለሁ። በጣም ደስ ይላል። የህትመት ሚዲያዎችም አሉ። የህትመት ሚዲያዎቹ እንኳ ድሮ ከነበረው በቁጥራቸው ቢያንስ ገና ናቸው፣ አልደረሱም። በስርጭት መጠናቸውም በጣም ትንሽ እኔ በነበርኩ ጊዜ የእኛን ጋዜጣ እንኳን ሳንበዝረው የዛን ግማሽ እንኳን የሚያስም ጋዜጣ የለም። ስለዚህ በጣም ትንሽ ነው። እሱ ትንሽ ያሳዝናል። ግን ብዙ የሚዲያ ተቋማት ጋዜጦች፣ መጽሔቶች፣ ሬዲዮ፣ ቴሌቪዥን መኖሩ አንድ በጣም ጥሩ ነገር ነው። ያ ማለት ደግሞ ሌላ ጥሩ ነገር ሆኖ ያገኘው ብዙ ጋዜጠኞች ሚዲያ ውስጥ አሉ ማለት ነው፣ ስራ ላይ አሉ ማለት ነው። በጣም ጥሩ ነገር ነው። በነገራችን ላይ ቴሌቪዥን ሬዲዮ ስል የክልሎቹንም ጭምር ነው። ብዙዎቹን የመከታተል እድል ባይኖርም ግን በቁጥራቸው በጣም ብዙ ናቸው። ብዙ ሰውም ይከታተላል። በተለይ ቴሌቪዥንና ሬዲዮ በደንብ ከታተል ማሁብ የተገነዘብኩት በየቦቱ።
አያይዞም የባለሙያን ችግር ዳሶታል። በሌላ በኩል አቤል ዋበላ እስር ቤት ከመግባቱ በፊት ጦማሪ ነበር። ከእስር ሲወጣም እስር ቤት ውስጥ በደረሰበት ድብደባ ጆሮ ላይ ጉዳት እንዳጋጠመው ይናገራል። ከዚህ ሁሉ በኋላ ዛሬ በፕሬስ ነጻነት ቀን ተገኝቶ ሀሳቡን መግለጽ ችሏል።
ድሮ እነ እስክንድር እነ ተመስገን እስር ቤት እያሉ የነበረው በጣም ትልቅ ተስፋ መቁረጥ ነበር የነበረው። በዛ መንፈስ ውስጥ ነው ወደ ሀሳባችን መግለጽ ወደ መጽሐፍ የገባ ነው። በዛ ሂደት ውስጥ እኛም ስንታሰብ ተጨማሪ ተስፋ መቁረጥ ስለነበር እንደዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት አገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይሄንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። ያሉት አስቸጋሪ ሁኔታዎች የስርጭት አሁን ለምሳሌ የጋዜጣን ስርዓቱን ብናየው የስርጭት መጠን ይቀንሷል። ከጋዜጣ አዟሪ ሳይቀር ወደ ሌላ ስራ ገብተዋል። የግል ድርጅቶች ለግል ሚዲያ ማስታወቂያ አይሰጡም። ስለዚህ የገንዘብ የማግኘት እንትኖች በጣም ጠባብ ናቸው። በተጨማሪም የባለሙያ እጥረት አለ እና እነሱን ማሟላት አለብን። እሱ በጣም ከፍተኛ የሆነ ክፍተት እንዳለ ያሳያል። ያው እንደ ሌሎች ሀገሮች የሚዲያ ካውንስል፣ የጋዜጠኞች ማህበራት እነዚህ ሁሉ የሉም እና ይሄ በሌለበት ሁኔታ ስለ ሚዲያ ነጻነት ማውራት በጣም ትንሽ ነው። እኛ ከነበርንበት አንጻር ትናንት ከነበርንበት አንጻር በማወዳደር ነው እንጂ በጣም ከፍተኛ የሆነ ክፍተት አለ ያልተሰራ ስራ።
ባለሙያዎቹ እድሎቹን፣ ተስፋዎቹን፣ ችግሮቹንና መፍትሄዎቹን የዳሰሱበት ውይይት ዌብሳይታችን በፌስቡክና በድረገጻችን ላይ ይቀርባል። ተከታተሉት። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። የመናገር ነጻነትን ጨምሮ ስለ በርካታ ዴሞክራሲያዊና ሰብአዊ ጽንሰ ሀሳቦች ለዓለም ካስተማሩ ፈላስፎች መካከል አንዱ የሆነው የሶቅራጠስ ታሪክን የሚዘክር ቲያትር በብሔራዊ ቲያትር በመታየት ላይ ይገኛል። ባዶ እግር የተሰኘው ቲያትር ከጥቂት ወራት በፊት በግሪክ አክሮፖሊስ አንፊ ቲያትር በአማርኛ ቋንቋ በቀረበ ጊዜም በተመልካቾች ዘንድ ከበሬታን አግኝቷል። ለመሆኑ ለዚህ ዘመን ኢትዮጵያውያን ምን እርባን አለው የሚለውን ጥያቄ ጨምሮ ከጽንሰቱ እስከ እይታ ቀኑ ድረስ ያሉ ተዛማጅ ጉዳዮችን የሚነግረን የራዲዮ ቅኝት በመቀጠል ይሰማል። አዘጋጅና አቅራቢው ሀብታሙ ስዩም ነው።
አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ። ጥቁር እንግዶች መጥተውበታል። ጥቁር ሲባል ለአባባል አይደለም፣ በእውነትም ጥቁሮች ናቸው። አፍሪካውያን፣ ያውም ኢትዮጵያውያን። በጉጉት ለሚጠብቋቸው 4000 ገደማ ግሪካውያን የሚሆን ኪነ ጥበባዊ ስጦታም ይዘዋል። ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል።
ማታም የሰራ ነው። ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ። የሚገርም ነገር ትግል ጨለማ ይሆናል ተብሎ በታሰበበት ጊዜ የአየር ንብረት ለውጥ ነበረ ብያለሁ። ከዋክብቶቹ የሚገርሙ ነበሩ።
ያ ስጦታ ቲያትር ነው።
ዲሞክራሲ ንጹህ አየር ጤናማ የሚሆን ለሕይወታችን የእድገት መሰረት እንደ ዋነኛ አካል ተወስዶ
ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነጻ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያ ሰው ሶቅራጥስ ነው። ባዶ እግር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶቅራጥስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው።
ትልቅ ተናጋሪ ነው የሚመስል ሶቅራጥስ። ምክንያቱም ያንን ዘመን በነበረበት ለወደፊት እንኳ እንዴት እንደሚሆን እንዴት አርጎ ትልቅ አርጎ ሲያሳይ ስራ ወደ ውስጥ በጣም ይቀርባል። ለአንተ ላ ኢኮኖሚ፣ ማህበረሰቡ፣ ፖለቲክሱ ይቀስላላ በአሁኑ ዘመን ኢትዮጵያ ውስጥ ያለ ታሪክ ነው የሚመስለው እንጂ እንደው ትርጉሙ ነው መቅረቡ ለአንዳንድ ሳንሱ የሚነገሩ
እውነት ሊጎዳ ይችላል ብለታምና አላም ነፃዊ ይዙስ ይጎዳል ብለታምና አላም ነፃዊ
ቲያትሩ መታየቱን ቀጥሏል። ኢትዮጵያኑ በጥንታዊ ግሪክ አለባበስ ሆነው በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪክኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተፒን ወክላ የተጫወተችው ተዋናይት መሰረት ሕይወት አትዘነገው።
በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ያልነበራቸው ይመስለኝ። ቲያትሩ ሲያልቅ የነበረው ስብጨባ አልቆ ማለት ረጅም ጊዜ እየተመላለስን እጅ ነሳል ለኦዲየንስ። እዛው ጋር ቆመን እግዚአብሔርን ማመስገን የጀመርነው መድረክ ላይ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም መድረክ ላይ ዝማሬ የዘመሩ አርቲስቶች።
ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። ባዶ እግር ማክስዌል አንደርሰን በ1966 የአውሮፓውያን አቆጣጠር የጻፈው Barefoot in Athens የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን ራሂል ተሾመ መሐመድ አዘጋጇ ናት። ባዶ እግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትዖት ስርዓት ሰርቶበታል። አንጋፋው ተዋናይና መራሂ ተውኔት ደበበ እሸቱ የአርትዖቱን በኋላም ሶቅራጥስን ወክሎ የመጫወት ኃላፊነቱ በእሱ ላይ ወድቆ ነበር።
ሶቅራጥስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ስክሪፕቱን ደግሞ ሳነበው በጣም ስደስ ስላለኝና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል፣ ማረም፣ ተደጋጋሚ ሀሳቦችን ማውጣት፣ ለአሰልቺ የሆኑትን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለሕዝብ ቢነገር ይገባል በሚል እምነት ሳስተካክለው ቆይቼ መልሰዋል። መጀመሪያ እርግጠኛ አልነበርኩም ለመጫወት፣ ምክንያቱም የዛን ጊዜ የነበረው የፖለቲካ ድባብ እኔ ብሔራዊ ቲያትር ቤት ሄጄ እንድጫወት የሚፈቅድልኝ አልመሰለኝ።
ለውራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዶ እግር ዲሞክራሲን፣ ሳንሱርና ሌሎች ለባለስልጣናት ብዙም የማይቀሉ ሀሳቦች የሚነሱበት ቲያትር ነውና በርካታ ዲሞክራሲያዊና ሰብአዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን እጣ ፋንታ ለመወሰን ቸገረ።
ልምምዱን ለአስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይስ አንቀጥል፣ እንግዲህ አንድ ሳምንት ነው የቀረን ለመክፈት ቲያትሩ፣ ቀጥሉ ለማለትም አቁሙ ለማለትም ኃላፊ ጠፋ። ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ ተጫወትም አትጫወትም ልንል አንችልም እና ምን ባለ ቲያትር ራሱ ካሉት ሰዎች ጋር ተነጋግረው የሚፈቅድም የሚከለክልም ከሌለ ባንቀጥም የሚሻለው ተቋረጠ።
ብዙም ሳይቆይ ህዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሰው የነበረው የነጻነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርጽና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ። በገደብ ጥላ ስር የነበረው ባዶ እግርም ለእይታ ክፍት መሆኑን ማስነገር ጀመረ።
ባዶ እግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር።
ባዶ እግር ለመድረክ ሲበቃ ተዋናይና መራሂ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጥስን ረዳት ሆኖ የተወነው ዋሲውን በላይ
ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነትን ሲከበር በዚያ ላይ አመቻቹ ከኛ ጋር ከብሔራዊ ቲያትር ጋር ተነጋግረው እንጋሽ ደቤ ታላቃችን አለ እንግዲህ መምህር ነው። በኢትዮጵያ የኪነጥበብ ታሪክ ውስጥ ያለውን ስፍራ ታውቀዋለህና ከሱ ጋር ሆነ ፐርፎርማንስ መስራት ማለት እንግዲህ እንዳንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆን እስከ መጨረሻዋ ሰዓት ሲጀመር ንግግር አደረገ ሲያልቅም ንግግር አደረገ እና እሱ የነበራቸው ስሜት የሚገርም ነገር ነው።
በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት 400 ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ ባዕዳ የሚያወራ ቲያትር ስለምን በኢትዮጵያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ ይመስለኛል። አንጋፋውን የኪነ ጥበብ ሰው ደበበ እሸቱን በድጋሚ ላስቸግረው።
ማንኛውም ቲያትር የሚያነሳው ጭብጥ ነው ለአንድ ሀገር የሚሆነው ወይም ለሌላ ሀገር ይሆናል ተብሎ የሚገምተው። አሁን ይህም የሶቅራጥስን ነገር ያየ ነው እንደሆነ ሶቅራጥስ ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ እኩልነት ነው ሲሟገት የኖረው። የሞተውም ለዛ ሲል ነው። ዲሞክራሲ እኛም ሀገር አስፈላጊ በመሆኑ የዲሞክራሲ ትግልም እየተካሄደ በመሆኑም የሶቅራጥስን ቲያትር ባዶ እግር በአቴንስ የሚለውን ቲያትር በኢትዮጵያም ቢካሄድ ለህብረተሰቡ ትምህርት የሚሰጥ መሆኑን ማረጋገጥ ይቻላል።
ኤን ቲያትር ወደ ግሪክ ይዞ የተንቀሳቀሰው ቡድን አባላት መካከል አንዷ የሆነችው መሰረት ህይወት ኢትዮጵያውያን የኪነ ጥበብ ዋጋችንን የምንመዝንበት ቅጽበት ፈጥሮልናል ብላ ታስባለች። ከ15 ዓመታት በላይ በቲያትርና ፊልም ዓለም የቆየው ዋሲሁን በላይ በበኩሉ
ቲያትርን መጪዎች ብቻ እንደማይሰሩት እኛ ስናሳያቸው ይሄ ለትውልድ ትልቅ ኩራት ለኢትዮጵያም እንኳን ስለነሱ አይደለም ለእኛ አሁን የሚሰማው ነገር ለእኔ ትውልድ ውስጥ እዛ ሄደህ መስራት ከብዙ ዓመት በኋላ ነው እንዲያውም የሰማሁት። ከ50 ዓመት በኋላ ነው ይህን ያህል ብዛት ያለው ተዋናይ ሄዶ ሲሰራ።
መሰናበቻችን የወጣቷ መራሂተ ተውኔት ራሄል ተሾመ እይታ ነው።
አንተነት በተለይ በቋንቋ ራስህ የራስህ የሆነ ነገር ብዙ ነገሮች አሉንና ኢትዮጵያ ውስጥ እዛ ሄደህ ስትታይ ያንተ ቀን መለየት በራስ የሚሰጥ ደስታ አለ። ይህንም ብልውውጥ እንድናዳብር የተሻለ ነገር እንድናይ የሚያደርገን ይመስለኛል። ምክንያቱም እዛ ሄደው ሲመጡ ተዋናዮቹ እዛ ያለው ቴክኖሎጂ በጣም አስቀንሷቸዋል። ምክንያቱም ላይቭ አማርኛ ቋንቋ እየተሰራ በላይቭ እዛው ደግሞ ሁለት ቋንቋ እንደዛ ሲያደርግ እኛ የትኛለ ነው።
ከልብ ከመነጨ ከእውነተኛ ስሜት እኔ what the hell why the
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያቤሩ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።